የዩናይትድ ስቴትስ የህግ መወሰኛ ምክር ቤት የውጭ ግንኙነት ኮሚቴ በኢትዮጵያ ሰላምና ዲሞክራሲ ለማበረታታት በሚል ርዕስ የቀረበውን S3199 የተሰኘ ረቂቅ ህግ ትላንት ተመልክቶ ማሻሻያዎች ካደረገ በኋላ አሳልፏል። ለመሆኑ ይህ ኮሚቴው ያሳለፈው ውሳኔ በኢትዮጵያ ወቅታዊ ሁኔታ ላይ ምን አንድምታ አለው? ረቂቅ ህጉ በቀጣይ የሚያልፍባቸው ሂደቶችስ ምን ይመስላሉ? በሚለው ሐሳብ ዙሪያ በአሜሪካን ሀገር ሆኖ ጉዳዩን የሚከታተሉ ተንታኞችን አነጋግረናል። ቀጥሎ ይቀርባል። በኢትዮጵያ ሰላምና ዲሞክራሲ እንዲሰፍን ለማበረታታት በሚል ርዕስ በዩናይትድ ስቴትስ የህግ መወሰኛ ምክር ቤት የውጭ ግንኙነት ኮሚቴ ሊቀመንበር ሴናተር ሮበርት ሜንዴ የቀረበውና በሌሎች 3 ሴናተሮች ድጋፍ የተደረገለት S3199 ረቂቅ ህግ ትላንት በኮሚቴው አባላት ከታየ በኋላ ጥቂት ማሻሻያዎች እንደተደረገበት ተገልጾ አልፏል። ለመሆኑ ተደረጉ የተባሉት ማሻሻያዎች ምንድናቸው? በአጠቃላይ የህጉ ይዘት ላይ ለውጥ አመጣቷል ወይስ ምን? በደቡብ ካሮላይና የህክምና ዩኒቨርሲቲ የማህበራዊ ጤና መምህርና ተመራማሪ እንዲሁም ጸጥታና ፍትህ ለትግራይ የተሰኘው ተቋም ምክትል ፕሬዝዳንት የሆኑትን ዶክተር ሙሉጌታ ገብረ እግዚአብሔርን ጠይቀናቸዋል።
ረቂቁ ብዙም የተሻሻሉ ነገሮች አሉት። ሲያልፍም ቸርማን ምን እንደዚህ ያሉት ኦቨርዌልሚንግሊ ሰፖርትድ ሆኖ ነው ያለፈው ያሉት እና በሁለቱም ፓርቲዎች እንዲሁ የአሜሪካ አሰራር ባይካሜራል ነው። ከዴሞክራቶችም ከሪፐብሊካኖችም ድጋፍ አግኝተው ያለፈ የህግ ረቂቅ ነው።
ረቂቅ ህጉ በኢትዮጵያ ላይ ጫና ለማሳደር የሚያስቀምጣቸው ማዕቀቦች በኢትዮጵያ ያሉትን ችግሮች ከመፍታት ይልቅ ሀገሪቱን ወደ በለጠ አለመረጋጋት የሚከት ነው በማለት ተቃውሞውን ሲገልጽ የቆየው የኢትዮጵያና የአሜሪካን ህዝብ ጉዳዮች ኮሚቴ ሊቀመንበር አቶ መስፍን ተገኔን የሰኔት ኮሚቴው በረቂቅ ህጉ ላይ አደረገው የተባሉት ማሻሻያዎች ማዕቀቦችን የበለጠ የሚያጠናክሩ ናቸው ይላሉ።
አንዳንድ አሜንድመንቶች አንዳንድ ሴንሶች ጨምረናል ብለው ነው የተያዘው። ግን የጨመሩት አሜንድመንት የኢትዮጵያና የኢትዮጵያ መንግስት በተጨማሪ ተጠያቂ የሚያደርግ እንጂ ህጉን የሚያሻሽል ሆኖ አላገኘነው። በዛው መሰረት ያ የተሻሻለ ነው በሚል ሀሳብ እንዲያልፍ አድርገውታል እና በአሁኑ ጊዜ ቢሉ በአሁን ባለበት ሁኔታ ጸረ ኢትዮጵያና ጸረ አሜሪካ የሚሆነውበት ነው የምንለው ለሁለቱንም አቃዎች
S3199 ረቂቅ ህግ በውጭ ግንኙነት ኮሚቴው ማለፉን ተከትሎ መግለጫ ያወጡት ሴናተር ሜንዴዝ የኮሚቴው አባላት ለረቂቅ ህጉ ከፍተኛ ድጋፍ በማድረጋቸው የተሰማቸውን ደስታ ገልጸው ረቂቅ ህጉ በኢትዮጵያ በአሁኑ ወቅት እየተካሄደ ላለው የዲፕሎማሲያዊ ጥረትና ተለዋዋጭ ሁኔታ ወደ ውይይትና አስተማማኝ ሰላም እንዲገባ አስገዳጅ ጫና የሚያሳድር አቅም በማቅረቡ ኩራት ይሰማኛል ብለዋል። ይህ ውሳኔ ግን ረቂቅ ህጉን በሚደግፉና በሚቃወሙ ኢትዮጵያውያን ዘንድ የተለያየ ስሜት ፈጥሯል። ህጉ ተቀባይነት እንዲያገኝ ድጋፍ ሲያደርጉ የቆዩት ዶክተር ሙሉጌታ ህጉ በዋናነት በኢትዮጵያ ሰላምና ዲሞክራሲ እንዲሰፍን አስቀምጧል ያሏቸውን አስገዳጅ ሁኔታዎች እንዲያስረዳሉ።
ብዙ ነገሮች አሉ። ለምሳሌ መንገድ ዘግቶ ሰውን ማስራብ፣ ግድያዎች አሉ። ሰዎች በማንነታቸው ምክንያት፣ በፖለቲካ አስተያየታቸው ምክንያት ሊታሰሩበት ሁኔታ አለ። ይህም የፖለቲካ ስፔሱን በጣም ጠበዋል። አንድ ፓርቲ ሁሉም ነገር አግበስብሶ የያዘበት ሁኔታ ነው ያለው። ከዚህ በላይ ከባድ ከባድ የሆነ ወንጀሎች ጽመዋል። ባለፉት 16 እና 17 ወራቶች ራሱ ፊሎች ውስጥ የተካተቱት ፆታዊ ጥቃቶች ቅድምዝጠራቸው ጄኖሳይድም ለራሱ የሚል ነገር ተነስተዋል እና እነዚህ ኢንቨስቲጌት ተደርገው ምርመራ ተደርገው ነው ተጠያቂነት የሚኖርበት አሰራር መፈጠር አለበት ማለት ነው። ሌላው አረገዋለሁ የሚለው ይህ የረቂቅ ህጉ እንደ አዲስ ሁሉንም ያካተተ የፖለቲካና የሁሉም አይነት አገራዊ ስምምነት ሊፈጠር የሚችል ፕሮሰስ እንዲኖርም አይ ቲንክ ግዳጅ የሆነ ማን ነው ያለው ነው። የኤርትራ መንግስትና ሌሎች ሀይሎች ኢትዮጵያ ያላቸው በጦርነት የመሳተፍ ሁኔታ፣ ወንጀል የመፈጸም ሁኔታ እሱም ሙሉ በሙሉ እንዲቆም ጥሪ ያደርጋል እና እሱንም ለማስፈጸም አይደንክ ብዙ ርቀት እንዲሄድ የረቂቅ ህግ ይመስለኛል።
ረቂቅ ህጉ የአንድ ሀገር የውስጥ ጉዳይ በውጭ ሀገር ህግና አቅም ለማስወሰን የተቀመጠ ህግ ነው የሚሉት አቶ መስፍን በበኩላቸው ረቂቅ ህጉ ተግባራዊ ቢደረግ በኢትዮጵያ ላይ ሊደርስ ይችላል የሚሉትን ጉዳት ይዘረዝራሉ።
አሁን ባለበት ሁኔታ ከሆነ ኢኮኖሚክ ሳንክሽን አለው። ኢኮኖሚክ ሳንክሽኑ ከባድ ነው። የኢኮኖሚክ ዴቨሎፕመንት ኢትዮጵያ ውስጥ መኖር የማይችልበት ሁኔታ የሚፈጠር ነው። እንግዲህ እሱ የሚያዙት ነገር አለ። ይህንን አድርጉ፣ ይሄ መደረግ ያለበት የሚሉት በዛ መሰረት እነሱ ሰብስክራይብ ያደርጉት መሰረት የኢትዮጵያ መንግስት ማድረግ አለበት። ይህን ማድረግ ካልተቻለ ኢኮኖሚክ ሳንክሽን አለው። ሂማኒታሪያን ሰፖርት ብለው ያሉት ሳንክሽን አለ። ከዛም አልፈው የሶሻል የፍሪደም ኦፍ ኤክስፕሬሽን እንኳን ለማገድ በኢትዮጵያ ውስጥ እነሱ ዲፋይን ያደረጉትን ፒስ ኤንድ ሪኮንሲሊየሽን ይህኛን በዛ እነሱ ዲፋይን ባረጉት መሰረት ተቃውሟል ብለው የሚያስቡትን ሰው በስና የሶሻል ሚዲያም ሆነ ኦፊሻል ሚዲያ ፖስቲቭ አይሰሩ በዚህ መሰረት። ከዛ አልፎ ያው አንዳንድ የኢትዮጵያን እና አሜሪካ መካከል ያለውን የማይግሬሽን የኢሚግሬሽን እንቅስቃሴ ላይም እጃ መውሰድ ይችላሉ። ሰዎች እንዲገቡ እንዳይገቡ፣ ቪዛዎች እንዲሹ እንዳይደረጉ የማለት እና በጣም ሰፋ ያለ ለፕሬዚደንት በጣም ብዙ ዲስክሬሽን የሚሰጥ ነው። የኢትዮጵያ ፓርላማ በየተወሰነ አመት ሪፖርት ማድረግ አለበት ስላለው ፕሮግረስ የአስራት ወይ ቤዛው እናነሱ እነሱ ከፈለጉ ይወጣል ይነሳል፣ ካልተፈለገ ኤክስቴም ይደረጋል።
የዩናይትድ ስቴትስ የውጭ ግንኙነት ኮሚቴ ትላንት ያሳለፈው S3199 ረቂቅ ህግ በኢትዮጵያ ላይ ተግባራዊ ለመደረግ ተጨማሪ ሊያልፍባቸው የሚገቡ ሂደቶች አሉ። እነዚህ ሂደቶች ሁለቱም የዩናይትድ ስቴትስ ምክር ቤቶች እንደ ሁኔታው አስቸኳይነት እያየ የሚያፈጥናቸው ወይም የሚያዘገያቸው ሲሆን በህግ አውጪው ምክር ቤት ከቀረበው HR 6600 የተሰኘ የውሳኔ ሀሳብ ጋርም የሚዋሃድ እንደሚሆን ዶክተር ሙሉጌታ ያብራራሉ።
አሁን የሚቀጥለው ያው ወደ ዋናው ሰነድ ለመሄድ ስራዎች ናቸው የሚያስፈልጉት። ኮሚቴ አለ በሰነድ ውስጥ ይህን አዘጋጅተው ለድምፅ ይወስደዋል ማለት ነው። እዛ ከጸደቀ HR 6600 የሚባለው እሱም እንደዚህ በውጭ ግንኙነት ኮሚቴ አውሶ አልፈዋል። ሁለቱም ነው የሚጠረቁበት መንገድ ይፈጠራል ማለት ነው። ሀውሱም የሴኔቱ የሚስማሙበት ነገር አንድ ላይ መጥቶ ተጨምቆ ያው እሱ ደግሞ ጸድቆ ወደ ፕሬዚደንቱ የሚሄድበት አካሄድ ነው። ግን ይህ ብቻ አይደለም አካሄዱ። አንዳንድ ጊዜም በተለይ እንደዚህ በዴሞክራቶቹ እና ሪፐብሊካኖቹ ከጸደቀ ባይፓርቲሳን በሆነ መንገድ ከጸደቀ እንደዚሁ ለትልቅ ቦት ሳይሄድ በራሳቸው አሰራር ጸድቆ ወደ ፕሬዚደንት ሆኖ ህግ እና ፖሊሲ ሆኖ የሚወጣበት መንገድ እንደዛም ሊሆን ይችላል።
በሌላ በኩል አቶ መስፍን ይህ ሂደት ላይሳካ ወይም ረቂቅ ህጉ ጸድቆ ተፈጻሚ ላይሆን የሚችልባቸው ሂደቶች እንዳሉም ይገልጻሉ።
አንድ ወይም ሁለት ሴኔተሮች ሊያቆሙት ይችላሉ። ስለ ፓስተር የሚሉት ነገር አላቸው ብሎ ሊያደርጉት ይችላሉ። አንድ ሴኔተር ራውንድ ለምሳሌ ቦት አላረግም አልተስማሙ ሰውየ በነገሩ ወይም ሴኔተር ኢንሆፍ አንዳቸው ሊያቆሙት ይችላሉ። እንግዲህ ያ ማለት እነሱ ካቆሙት ስልሳ ቦት ካላገኘ በስተቀር አልፍም። ሱፐር ማጆሪቲ መሄድ አለበት እና እነሱ ካቆሙት ተስፋ የለውም። ከዚህ በኋላ ሊሞት ይችላል። ማንም ሰው ካላቆመው ግን ሴኔተር ወደ ሴኔት ፍሎር ከሄደ አሁን በምናየው ሁኔታ ማያልፍበት ምክንያት አይታየንም። ቢያልፍምና ወደ ህግ ቢወጣም ፕሬዚደንቱ ኢምፕሊመንት ማድረግ ያለ ማድረግ መብት ስላለው ከአንድ ላይ ሆን ይችላል የሚል አርግመንት ላይ ጀምረዋል ዴሞክራቶች እና እነሱ የራሳቸው አጀንዳ አላቸው። ሰው እንግዲህ ያ ነው ሁኔታው። የሚቀጥሉ ስቴፖች እንደዚህ ናቸው። አንድ ወይም ሁለት ሴኔተሮች ሊያቆሙት ይችላሉ። እንግዲህ ያ ማለት እነሱ ካቆሙት ስልሳ ቦት ካላገኘ በስተቀር አያልፍም። ሱፐር ማጆሪቲ ማግኘት አለበት እና እነሱ ካቆሙት ተስፋ የለውም። ከዚህ በኋላ ሊሞት ይችላል። ማንም ሰው ካላቆመው ግን ሴኔተር ወደ ሴኔት ፍሎር ከሄደ አሁን በምናየው ሁኔታ ማያልፍበት ምክንያት አይታየንም። ቢያልፍምና ወደ ህግ ቢወጣም ፕሬዚደንቱ ኢምፕሊመንት ማድረግ ያለ ማድረግ መብት ስላለው ጠቢ ላይ ሆን ይችላል የሚል አርግመንት ስራ ጀምረዋል ዴሞክራቶች እና ያ ነው ሁኔታው። የሚቀጥሉ ስቴፖች እንደዚህ ወጣ።
አሁን ባለው ሁኔታ የዩናይትድ ስቴትስ የህግ አውጪና ህግ አስፈጻሚ ምክር ቤቶች በተለያየ ጊዜ ያወጧቸው HR 6600 እና S3199 የተሰኙ ረቂቅ ህጎች በየምክር ቤቶቹ ለመታየት የተመረጡባቸውን የውጭ ግንኙነት ኮሚቴዎች ማለፍ ችለዋል። በቀጣይ በጠቅላላ ምክር ቤቱ ጸድቀውና የፕሬዝዳንቱን ፊርማ አግኝተው ህግ መሆን ይችሉ ወይም አይችሉ መሆን ወደፊት የሚታይ ይሆናል። ለአሜሪካ ድምጽ ዘገባ ስመኝሽ ቆየ ዋሽንግተን ዲሲ።